ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ከመስታወት አራጋው ጋር ለ30 ደቂቃዎች አብረናችሁ ጫፍ እንደርሳለን።
ሰላም እንደምናመሻችሁ። በዛሬው ዝግጅት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በቤንሻንጉል ያደረጉትን ጉብኝትና የዜጎችን ተዘዋውሮ የመስራት መብት የማስከበር ንግግር ይዘናል።
እንኳን የቤንሻንጉል ጉሙዝ አማራ ክልል ወይም ኦሮሚያ ክልል እንኳን ኦሮሞ ቤንሻንጉል መምጣት ተውና ሱዳንም አኳያ ኖለች ነው።
በሌላኛው ዘገባችን ደግሞ በለገደምቢ የወርቅ ማዕድን አካባቢ በሚኖሩ ሰዎችና በሚድሮ ኩባንያ መካከል የተፈጠረውን ፍጥጫ የሚተነትን ዘገባ ይዘናል።
ለገደምቢ የሚባለው ኬሚካል የእኛ ነዋሪ እየጎዳብን ስለሆነ ምንም ጥናት ሳይካሄድ ይሄ የተፈቀደው ለአስረኛ ጊዜ የተራዘመ ለአስር ዓመት የተራዘመው ፍቃድ እንድነሳልን ብሎ ነዋሪዎች ጥያቄ ላይ ናቸው ማለት ነው።
የእናቶች ህጻናትና የተፈጥሮ አካባቢ ጉዳት እየደረሰ እንደሆነ ነዋሪዎች ይናገራሉ። በአካባቢው የማህበረሰብ ሳይንሳዊ ጥናት ያደረጉት በዲላ ዩኒቨርሲቲ የሚያስተምሩት ዶክተር አሰበ ረጋሳ ልማቱ አሳታፊ አይደለም ይላሉ።
ከማህበረሰቡ ጋር ምንም የለማ ነገር የለም። የተቀማው ህብረተሰቡ መሬቱን አጥቷል። በዛ መሬቱ ላይ ያለውንም ሀብት አጥቷል።
በመጨረሻው ዘገባችን ደግሞ ፊልምፌስት ዲሲ ከ45 የተለያዩ ሀገራት የተገኙ 80 ፊልሞችን ለ11 ተከታታይ ቀናት ለእይታ በማቅረብ የተመሰረተበትን 32ኛውን ዓመት ባለፈው ሳምንት አክብሯል።
People come to the movies, they go to the restaurants, they park their cars.
ሰዎች ፊልሞቹን ለመመልከት ሲመጡ በአካባቢው ወደሚገኙት ምግብ ቤቶች ጎራ ማለታቸው አይቀርም።
ሁሉንም ከዝግጅቶቻችን ታገኛላችሁ። ከጋቢና ቪኦኤ የአዲሱ ትውልድ ድምፅ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
የሊቢያ ባለሥልጣናት በሰጡት መግለጫ ዋና ከተማዋ ትሪፖሊ ውስጥ በሚገኘው የሀገሪቱ የምርጫ ኮሚሽን ላይ በተካሄደ ጥቃት 12 ሰዎች መሞታቸውን አስታወቁ። አጥቂዎቹ ሕንፃውን ደርምሰው ሲገቡ ከመካከላቸው አንዱ በራሱ ላይ ፍንዳታ በማድረስ ነው አጠቃላይ አደጋውን የፈጸመው። ለጥቃቱ ራሱን እስላማዊ መንግስት ብሎ የሚጠራው አማጺ ቡድን ኃላፊነት ወስዷል። የቀድሞ መሪ ሙአመር ጋዳፊ እንደ አውሮፓውያን ዘመን አቆጣጠር በ2011 ዓ.ም ከስልጣን ከተወገዱ ወዲህ ሊቢያ በነውጥ ውስጥ ትገኛለች። በአሁኑ ወቅትም እያንዳንዳቸው በተደራጁ ሚሊሻዎች በሚደገፉ ሁለት ተቀናቃኝ መንግስታት ተከፍላለች።
ሁለት የሮይተርስ ዜና አውታር ዘጋቢዎች የመንግስት ምስጢር ይዘዋል ተብሎ የቀረበባቸው የምስክርነት ቃል በፖሊስ የተቀነባበረ በመሆኑ ውድቅ እንዲደረግ የቀረበውን ጥያቄ የማይናማር ዳኛ ውድቅ አደረጉት። የፖሊስ ሻለቃ ሞያንግ ኒያንግ በሰጡት ቃል አለቃቸው ጋዜጠኞቹን እንዲከታተሉ ሁለት ፖሊሶች መመደባቸውን ገልጸው የሰጡት የምስክርነት ቃል ቀደም ሲል በቀረበ ክስ ላይ ከሰጡት ጋር በመቃረኑ ነው በሰዎቹ ላይ ክስ የመሰረተው። ተከላካይ ጠበቃ ኦምኪም ሙዋንግ ዛው ለቪኦኤ በርማ አገልግሎት በሰጡት ቃል የፖሊስ ሻለቃ የሰጡት የምስክርነት ቃል ሁለቱን ጋዜጠኞች ነጻ ያወጣል ብለው ተስፋ እንደሚያደርጉ ገልጸዋል።
በስተመጨረሻም በዩናይትድ ስቴትሱ ፕሬዚዳንታዊ ምርጫ ውድድር ወቅት በሩሲያ ጣልቃ ገብነት ላይ ከማተኮር ይልቅ በሰሜን ኮሪያ የኒውክሌር ጦር መሳሪያና በዓለም አቀፍ የንግድ ስምምነት ላይ ትኩረት አድርጎ መደራደሩ ይበልጥ ጠቃሚ መሆኑን የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ዛሬ ፍንጭ ሰጡ። ጥቅስ ሆን ተብሎ የተዘጋጀ ወጥመድ ካልሆነ በቀር ጣልቃ ገብነትም ሆነ ፍትህ ማዛባት ጨርሶ አልነበረም ሲሉ ምርመራውን አስመልክቶ ፕሬዚደንት ትራምፕ ዛሬ ባሰራጩት የትዊተር መልእክት ገልጸዋል። አሁን ያለው ነገር አሉ ትራምፕ በትዊተር መልእክታቸው፣ ከሰሜን ኮሪያ ጋር የተያዘ የኒኩሌር ጦር መሳሪያ ድርድር ከቻይና ጋር የሚካሄድ ዓለም አቀፍ የንግድ ስምምነት ብቻ ነው ብለዋል ፕሬዚደንት ትራምፕ። አድማጮች፣ ለምሽቱ የያዝናቸው ዜናዎች እነዚሁ ነበሩ። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ በቤኒሻንጉል ያደረጉትን ጉብኝት እንደዚሁም የዜጎችን ተዘዋውሮ የመስራት መብት በሕግም በአፈጻጸምም የማያሻማ ነው ብለው የሰጡትን ቃል እስክንድር ፍሬው ዝርዝሩን ይዟል።
ጠቅላይ ሚኒስትር ዶክተር አብይ አህመድ በቤንሻንጉል ጉሙዝ የተገኙት በተለያዩ የኢትዮጵያ ክልሎች የሚያደርጉትን ጉብኝት በመቀጠል ነው። በዚያ በነበራቸው ቆይታም ከክልሉ ርዕሰ ከተማ አሶሳ ነዋሪዎች ተወካዮች ጋር ተወያይተዋል። ከተነሱት ጉዳዮች አንዱ ደግሞ የዜጎች በተለያዩ ክልሎች ተዘዋውሮ የመስራት መብት መሆኑ ታይቷል። ጠቅላይ ሚኒስትሩ በዚህ ተዘዋውሮ የመስራትና ንብረት የማፍራት መብት ላይ ማብራሪያ የሰጡት ኢትዮጵያውያን እንኳን በአገራቸው በሌላም አገር ያላቸውን መብት በመጥቀስ ነበር።
እንደምታውቁት እዚህ ጎረቤታችን ሱዳን 1 ሚሊዮን የሚጠጉ ኢትዮጵያውያን አሉ። ካርቱምን ጨምሮ በጣም በርካታ ቦታ ፓስፖርት የሌላቸው መታወቂያ የሌላቸው ሴቶች፣ ህጻናት ጭምር ሱዳን እንኳን ኢትዮጵያውያን አገራቸው ነው ብላ አፋ ያኖች እንኳን የቤንሻንጉል ጉሙዝ ህዝብ አማራ ክልል ወይም ኦሮሚያ ክልል እንኳን ኦሮሞ ቤንሻንጉል መምጣት ተውና ሱዳንም አቅፋ እያኖረች ነው። ዱባይም አቅፋ እያኖረች ነው። ጅቡቲም አቅፋ እያኖረች ነው። ሰውን ማቀፍ፣ ሰውን አብሮ ከሰው ጋር መኖር የግድ ዜጋ መሆንም አይጠይቅም። ሰው መሆን ብቻ በቂ ነው። ኢትዮጵያ በጣም ሰፊ ሀብት ያላት ሀገር ያላት ሆና ስታበቃ ኢትዮጵያውያን የሚሳቀቁበት መሆን የለበትም። ከዚህ ጋር ተያይዞ ፍቅራችን ቀንሷል። እንደ ድሮ ብንሆን ባንናናቅ ባንሰዳደብ ይሻላል የሚል ምክረ ሀሳብ ተነስቷል። ይህ በጣም ትክክለኛ ሀሳብ ነው።
ጠቅላይ ሚኒስትር ዶክተር አብይ አህመድ በጎበኟቸው የኢትዮጵያ ክልሎች ሁሉ ይህ ተዘዋውሮ የመስራትና ንብረት የማፍራት መብት ጉዳይ በጥያቄነት ሲነሳ ቆይቷል። በአገሪቱ ካሉት 9 ክልሎች እስካሁን 6ቱን የጎበኙት ጠቅላይ ሚኒስትሩ በቀጣይነት ወደ ሌሎቹ 3 ክልሎች እንደሚጓዙ ይጠበቃል። ዛሬ ደግሞ በጎረቤት ሀገር ሱዳን የሥራ ጉብኝት በማድረግ ላይ ይገኛሉ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን ነው የምናልፈው። በኦሮሚያ ክልል የአዶላ የወርቅ ማዕድን ቀለበት አካባቢ ከፍተኛ የከባቢ ብክለት የሰዎችና የከብቶችን ጤንነት እየጎዳ መሆኑን የአካባቢው ነዋሪዎችና የማህበረሰብ አጥኚዎች እንዲሁም የፖለቲካ መሪዎች እየገለጹ ይገኛሉ። በሚድሮክ ኩባንያ እህት ድርጅት የሚካሄደው የወርቅ ማዕድን ስራ የአካባቢ ደህንነትን ማስጠበቂያ መስፈርቶች ይጎሉታል፣ ብሎም ግልጽነትና ተጠያቂነት ይጎድለዋል ይላሉ የአካባቢው ነዋሪዎችና አጥኚዎች። በአንጻሩ የሚድሮክ ኩባንያ አሰራሩን በመከላከል ላይ ይገኛል። በዚህ ግዙፍ ኩባንያና በአካባቢው ነዋሪዎች መካከል ለዘመናት የቆየውን የንግድ ስራ ማህበራዊ ተጠያቂነትና ኃላፊነትን የሚተነትነውን ዘገባ ሄኖክ ሰማስጌር ያቀርበዋል።
ከሁለት አስርተ ዓመታት በላይ በኦሮሚያ ክልል በጉጂ ዞን በተለይ ለገደምቢ አካባቢ የወርቅ ማዕድን ማውጣት ሥራ በሚድሮ ኩባንያ ሲከናወን የቆየ ሲሆን የአካባቢው ነዋሪዎች የምጣኔ ሀብት ተጠቃሚነትን አላገኘንም፣ የተፈጥሮ አካባቢያችን ብክለትና ጉዳት ደርሶበታል ሲሉ ተቃውሞ ሲያሰሙ መቆየታቸው ይታወሳል። ለደህንነታቸው በመስጋት ሙሉ ስማቸውን ያልጠቀሱት የምዕራብ ጉጂ ዞን ነዋሪ አቶ ባሊ ማህበረሰቡን እየጎዳ ነው ብለው የሚያምኑት ኩባንያ ለተጨማሪ 10 ዓመታት የሥራ ስምምነቱ እንደ ታደሰለት የሰሙ የአካባቢው ነዋሪዎች ሰሞኑን ተቃውሞ ማሰማታቸውን ያስረዳሉ።
እኔ አሁን ያለሁት በምዕራብ ጉጂ ዞን ጎሮዶላ ወረዳ ነው ያለሁት። ዛሬ ሰልፉ የተካሄደው በዞኑ ውስጥ በሚገኙት በተለያዩ ወረዳዎች ውስጥ ነው። አናሶራ ወረዳ ላይ ሰልፉ ተካሂደዋል። ጎሮዶላ ወረዳ ላይ እንዲሁ ተካሂደዋል። በምስራቅ ጉጂ ዞን ደግሞ ዱደዳዋ የምትባል ወረዳ ላይም እንደዚህ ሰልፍ እንደነበረ ነው። ሻክሶ ጉዳዩ ያለበት ቦታ ላይ ደግሞ ለገደምብ የሚባለው ቦታ ያለበት ወረዳ ላይ ነዋሪዎቹ ዛሬ በጠዋቱ ሰልፍ ለመውጣት ተሰብስቦ ነበረ። ወደ ሌላ ለማለፍ አሁን ጎሮዶላ ወረዳ፣ አናሶራ ወረዳ፣ በምስራቅ ጉጂ ዞን ዱደዳዋ የምትባል ወረዳ ላይ የወጡት ሰልፈኞች ይሄ ለገደምብ የሚባለው ኬሚካል የእኛን ነዋሪ እየጎዳብን ስለሆነ ምንም ጥናት ሳይካሄድ ይሄ የተፈቀደው ለ10ኛ ጊዜ የተራዘመው ለ10 ዓመት የተራዘመው ፍቃድ እንድነሳልን ብሎ ነዋሪዎች ጥያቄ ላይ ናቸው ማለት ነው።
የአካባቢው ተወላጅ እንደሆኑ የሚናገሩት የተቃዋሚው የኦሮሞ ፌዴራሊስት ኮንግረስ የወጣት ክንፍ ቃል አቀባይ አቶ አዲሱ ቡላላ በሚድሮክ የወርቅ ማዕድን ማውጣት ስራና የአካባቢው ነዋሪዎችን ውዝግብ እንዲህ ያስረዳሉ።
የሚድሮክ ቴክኖሎጂ ግሩፕ ኩባንያ ከ1990 ጀምሮ የሚድሮክ ለገደምቢ የሚባል አካባቢ ከመንግስት ጋር ኮንትራክት ተፈራርሞ ወርቅ ሲያወጣ ነው የቆየው። ቦታዎቹ ለገደምቢ የሚባል ነው የሚታወቀው። በስፋት ባለፉት 20 አመታት ወርቅ ሲያወጣ እንደነበረ ይታወቃል።
እርሶ የአካባቢው ተወላጅም እንደመሆኖት የተቃዋሚ ኦሮሞ ፌዴራሊስት ኮንግረስ አባልና አመራር አባል በመሆኖት እስኪ ሁኔታውን ያስረዱን። ምንድን ነው የማህበረሰቡ ጥያቄ?
የማህበረሰቡ ጥያቄ ግልጽና ግልጽ ነው። ፍትሐዊ ተጠቃሚነት እንዲኖር ነው። ማህበረሰቡ ኢንቨስትመንትን ልማትን የሚፈልግ ማህበረሰብ ነው። ነገር ግን ማንኛውም ኢንቨስትመንት ሲካሄድ የአካባቢ ጥናት መካሄድ አለበት፣ አንደኛ። ሁለተኛ ደግሞ ማህበረሰቡን ማወያየት አለበት። የማህበረሰቡን ጥቅም ግንዛቤ ውስጥ ባስገባ መልኩ ኢንቨስትመንት መካሄድ አለበት። ይሄ እንዲሆን ማህበረሰቡ ላለፉት 20 አመታት ሲጠይቅ ነበረው። ከዛም አልፎ ተርፎ ነገር ግን የሚድሮክ ለገደምቢ ኩባንያ ማህበረሰቡን ከመጥቀም አልፎ ማህበረሰቡን ስጎዳ የኖረ ካምፓኒ ነው። ለዚህ ነው ማህበረሰቡ አምርሮ የሚቃወመው። ወርቁን ሲያወጣ ወርቁን ማውጣት ብቻ ሳይሆን የተለያዩ ኬሚካሎችን እየተጠቀመ እንደ ሲያናይድ ያሉ ኬሚካሎችን እየተጠቀመ ሌሎች ደግሞ ከባባድ እነዚህ ብረት የሚባሉት ይሄ ሄቪ ሜታልስ የሚባሉ ኮፐር፣ ዚንክ፣ አይረን የተባሉትን እየተጠቀመ የወርቅ ኦሩን የሚያጣራበት ሂደት ቀጥታ ወደ ማህበረሰቡ እየተለቀቁ ማህበረሰቡ በጣም እየተጎዳ ጤና እየታወከ ህይወቱ እያለፈ እንስሳትን አካባቢ ብክለትም እያካሄደ ወርቅ ሲያወጣ ነበረ ካምፓኒ ስለሆነ ለዚህ ነው ማህበረሰቡ የሚቃወመው። እኛም ይህን ነገር በጣም በቅርበት እናውቀዋለን። በተለያየ ጊዜ ደግሞ ይህ ነገር እንዲስተካከል መንግስትን ስንጠይቅ ቆይተናል።
የጎሮዶላ ወረዳ አስተዳዳሪ አቶ ዱለቻ ሀለኬ ነዋሪዎች በመስተዳደሩ በመቅረብ በርካታ ጥያቄዎችን እንደሚያነሱ ገልጸው ጥያቄዎቻቸውን ለመመለስ ግን አቅም እንደሌላቸው አስረድተዋል። የማህበረሰቡን ጥያቄዎችም እንዲህ አብራራሉ።
ህጻናት ላይ በሴቶች ላይ የሚያመጣው ያለ ጊዜ መውለድ፣ ከብትም እንደዛ ሰውም ያለ ጊዜ መውለድ አለ። የሚወለድ ህጻን አካል ጉዳተኞች ናቸው። ህዝባችን እየተበከለ ነው። ስለዚህ ህዝባችን በዚህ አካባቢ ያለው በጣም ኃይለኛ ቅሬታ አላቸው። ቅሬታ መመለስ እኛ አልቻልንም።
የሚድሮክ ኩባንያ የለገ ደምቢ ስራ አስኪያጅ አቶ ድሪባ ጉተታ ለመንግስት የመገናኛ ብዙሃን በሰጡት ቃል ተራ ፕሮፓጋንዳ ወሬ ነው ሲሉ ድርጅቱ በማህበረሰቡ ፈጠረ ስለሚባለው የጤናና ሌሎች የምጣኔ ሀብት ተጠቃሚነት ጉዳቶች ምላሽ ሰጥተዋል። የዲላ ሆስፒታል ሜዲካል ዳይሬክተር ዶክተር ቡሻ ቦሎቆ ለኦቢኤን በሰጡት ቃል ለረጅም ጊዜ ለኬሚካል የተጋለጡ ነፍሰ ጡር ሴቶች ጽንሳቸው መቋረጡንና የሚወለዱ ሕፃናትም የአካል ጉዳቶች እንደሚታዩባቸው ተናግረዋል። በመረጃ አስደግፈውም 159 ሴቶች ጽንሳቸው በሆዳቸው መሞቱን ተናግረዋል። በአካባቢው የማኅበረሰባዊ ጥናት ያደረጉት በዲላ ዩኒቨርሲቲ የሚያስተምሩት ዶክተር አሰበ ረጋሳ በቅርቡ ባሳተሙት ጽሑፍ ሁኔታውን ልማት በመቀማት ሲሉ ገልጸውታል። ለምን እንደሆነ ያስረዳሉ።
ከማህበረሰቡ ጋር ምንም የለማ ነገር የለም። የተቀማው ህብረተሰቡ መሬቱንም አጥቷል። ከዛ መሬቱ ላይ ያለውንም ሀብት አጥቷል። የለማው እንግዲህ ከዛ ጋር ተያይዞ ያለው ባለ ሀብት በራሱ ለምቷል ወይ ደግሞ ሀብት ያከማችቷል ማለት ይቻላል። የአካባቢ ማህበረሰብ ግን ከዚህ ምንም የተጠቀመ ነገር የለው።
እርስዎ በጥናቶ እንደተረዱት ምን ያህል ወርቅ ነው የሚወጣው ከዚህ አካባቢ?
ይሄ በጣም ከባድ ነው። የተወሰኑትን ምንጮችን ብቻ ነበር መጥቀስ የቻልኩኝ እንጂ በተለይ የሚድሮክ የወርቅ ልማት ያ ካምፓኒ ምንም ትራንስፓረንት ወይ ግልጠኝነት ስለሌለው ምን ያህል ይገኛል፣ ምን ያህል ገቢ ያገኛል፣ ለመንግስት ምን ያህል ግብር ይከፍላል በአመት የሚባል ነገር ስለሌለ አንዳንድ ምንጮችን ብቻ በመጥቀስ ከአራት ነጥብ አምስት እስከ 14 ነጥብ እስከ 14 አካባቢ ቶን ያገኛል፣ ቶን ወርቅ ያገኛል ነው የሚባለው።
ከዛ ባለፈ ግን የአካባቢ በተለይ በሰዎችና በእንስሳት ጤና ጠንቅ የሆኑ አካባቢን የሚበክሉ ሁኔታዎች እንዳሉም ይጠቀሳል። እርስዎ በጥናቶት ይህንን እንዴት እንዳጠኑትና ምን እንዳገኙ ይግለጹልኝ።
የጤና ችግር ነው እዛ አካባቢ ላይ በህብረተሰብ ላይ እየደረሰ ያለው። ህጻናት በአካል ጉዳተኛ በመሆን ሴቶች፣ እርጉዝ ሴቶች ያለ ጊዜ የሚያስወርድ አይነት በሽታ ያለበት በጣም ይሄ ነው ማለት የማይቻል ነገር ነው። በጣም በጣም የሚያሳዝን ነገር ነው። እኔ እያንዳንዱ ቤት እየዞርኩኝ ነበር እና የቆጠርኩኝ ህጻናት እዛ መነሳት የማይችሉ ፓራላይዝድ ሆኖ እዛው ዝም ብሎ የምትኙ ህጻናትን እስከ 20 ድረስ ቆጥሬ በአንድ ትንሽ መንደር ውስጥ አንዳንድ መረጃዎች ከአካባቢው የሚያገኘ ነው። ባለፉት 10 አካባቢ አመታት ውስጥ ወደ 70 የሚሆኑ ሴቶች እርግዝናቸው ያለ ጊዜ እርግዝና የወረደባቸው ነው ያለው።
ሁኔታውን እርስዎ እንግዲህ በየአካባቢው የሄዱ ሲያነጋግሩ ሰዎችን ማህበረሰቡ ምክንያቱ ምንድን ነው የሚል እሳቤ ነው ያለው? እርሶስ በጥናቶት ምንጩ ምንድን ነው እንደተረዱት?
አሁን እንግዲህ ይሄኛው በጣም ከባድ ነው። እኔ የማይደራዊ ሳይንስ ተመራማሪ ነኝ። ኬሚካልን ላቦራቶሪ ውስጥ አስገብቼ ያየሁት ነገር የለም። ግን የማይደራዊ ሳይንስ ጥናት የምናደርገው የተለያዩ ከሆነ ምንጭ ጋር የሚገናኙ ነገሮች እንደምናጠናው ነው። አንደኛ ወደ ታሪክ ወደ ኋላ ተመልሰን የምናየ ነገር አለ። ሁለተኛ ደግሞ ጂኦግራፊካሊ ወደ ሌላ ቦታም ያለው ጋር ንግግር በማድረግ የምናየ ነገር አለ። ህዝቡም የምናገረውንም የምንወስዳቸው ነገሮች አሉና ከዚህ ጋር ተያይዞ ከውሃ ብክለት ጋር ነው የምን ነገር ነው ለደግዛት ያለን ውሃና ሆኖ ሆኖ ከአየር ብክለት ጋር የተገናኘ እንደሚሆን ያሳያል ጥናት ማለት ነው።
በለገደንቢ የወርቅ ማዕድን ቀለበት አካባቢ የሚኖሩ ሰዎች ከስምንት ዓመት በፊት የአካባቢ ብክለትን በመቃወም ያካሄዱት ህዝባዊ ተቃውሞን ተከትሎ የሚድሮክ ዋና ሥራ አስፈጻሚ አሁን በሳውዲ አረቢያ በስር የሚገኙት ሼክ መሐመድ አላሙዲና የወቅቱ የማዕድንና ኤነርጂ ሚኒስትር ወደ ስፍራው ተጉዘው የምጣኔ ሀብት ተጠቃሚነትና የአካባቢ ጥበቃ ኃላፊነትን ለመወጣት የመልሶ ማቋቋሚያ ገንዘብ እንደሚሰጡ ተናግረው ነበር። ለኦፌኮ አቶ አዲሱ ቡላላ ያቀረብኩት ጥያቄ ማህበረሰቡ የሥራ ዕድልና የምጣኔ ሀብት ተሳትፎው፣ ጤናውና የአካባቢው ደህንነት ተሻሽሏል፣ ለውጥስ ተገኝቷል ወይ የሚል ነበር።
ምንም አይነት ለውጥ አላመጣም። በጣም ነው የሚያሳዝነው። ለመጪው ትውልድ ማሰብ ሰብአዊ ኃላፊነትን ጭምር ነው። ነገር ግን ይሄን በተቃረነ መልኩ እናቶች ጽንሳቸው ያስወርዳቸዋል፣ ከብቶችም እንደዚሁ እንስሳቶች ይሞታሉ። ሰው በቁሙ እያለ አጥንቱ በውስጡ ይሰባበራል። ይሄ ደግሞ ፕሮፓጋንዳ ሳይሆን የመንግስት ቴሌቪዥን የኦሮሚያ ሚዲያ ነት ሚዲያ ፖድካስት ከአንድ ዓመት በፊት በአካባቢ ሄደው የተወለዱትን ህጻናትን በቪዲዮ አስደግፎ መረጃ አቅርቦ ነበር። እነዚህ ህጻናት ጭንቅላታቸው እንደ ፊኛ የሆነ አንገታቸው ቀጥ ብሎ መቆም የማይችል እግራቸው ስንኩል የሆነ አካል ጉዳተኞች እየተወለዱ ነው። በጣም በሚያሳዝን መልኩ ደግሞ በዚባይ አሁን በዚህ ሰዓት ድምፅን እያሰማበት ባለበት ሰዓት ራሱ ትላንት ማታ እንደዚህ ዲፎርም የሆነ አካል ጎደሎ የሆነ ህፃን ተወልደዋል። ይሄ በጣም በሚያሳዝን ነው። ግን ይሄን ነገር የተወያዩበት ከስምንት ዓመት በፊት ነው። ከስምንት ዓመት በኋላም ዛሬም ላይ እንደዚህ አይነት ነገር እየተደረገ ነው። ምንም አይነት እርምጃ አልተወሰደም። ምንም አይነት ካሳ አልተከፈልም። ምንም አይነት ማሻሻ አልተደረገም። አሁንም በዚህ እያለ ሌላ 10 ዓመት ይህን ግደሉ፣ መጪውን ትውልድ አጥፉ ተብሎ ህዝብ ላይ እንደዚህ አይነት ኮንትራት መፈረም እጅግ በጣም የሚያሳዝን ነው። የሚያስቆጣ ይሄ ነገር ነው። ምንም የተደረገ ለውጥ የለም ማለት ነው።
ስለ ኮንትራክቱ ማብራሪያ ቢሰጡን። ይሄ የሚሉት ኮንትራት እንግዲህ የሚድሮክ ከመንግስት ጋር የሚፈርመው ስምምነት ነው። መቼ ነው የሚያልቀው? እናንተ እንደ ተቃዋሚ ፓርቲ የምጠይቁት ምንድን ነው ለመንግስት?
ይህ ኮንትራት የተራዘመው ለአስር አመት ነው ተጨማሪ የተፈራረሙት። ይሄ ደግሞ በቴሌቪዥን በሚዲያዎች የታየ ነው። እንዲሁም ደግሞ ደብዳቤዎች እነሱ የመሩበት የተጻጻፉ ፍቅር ደብዳቤዎች በግልጽ ታውቀዋል። ለአስር አመት አሁንም ምንም አይነት ማሻሻያ ሳያደርጉ ህዝቡ ሳይፈልግ ይህን በደል ያደረሱትን አካላት ለህግ ሳያቀርብ ካሳ ሳይከፍል የአካባቢ መበከልን ግምት ሳያስገባ ህዝቡን በዶላር በአደባባይ የተሸጠበት ሁኔታ ነው ያለው። እጅግ በጣም ነው የሚያሳዝነው። ይሄ ደግሞ እንደ ፓርቲያችንም እንደ ግልም በጣም የሚያሳፍርና ኃላፊነት የሚሰማውና ሰብአዊነት የሚሰማው ባለስልጣንም ሆነ ፓርቲ ይህን ነገር ማድረግ አልነበረበትም።
በጣም ነው የማመሰግነው። አቶ አዲሱ ቡላላ የተቃዋሚ ኦሮሞ ፌዴራሊስት ኮንግረስ የወጣቶች ንቅናቄ ቃል አቀባይና የዚህ የአካባቢ ነዋሪ ናቸው ተወላጅ። አመሰግናለሁ።
አመሰግናለሁ እኔም ስለጋበዛችሁ።
ወደ መጨረሻው ዘገባችን ይሆናል የምናልፈው። ዓመታዊው ፊልምፌስት ዲሲ የፖለቲካ እውቀታቸው የዳበረ ዓለም አቀፍ ታዳሚዎች ላይ ያተኮረ ፊልም ፌስቲቫል ነው። ፊልምፌስት ዲሲ ከ45 የተለያዩ ሀገራት የተገኙ 80 ፊልሞችን ለ11 ተከታታይ ቀናት ለእይታ በማቅረብ የተመሰረተበትን 32ኛውን ዓመት ባለፈው ሳምንት አክብሯል። የዩናይትድ ስቴትስ ሁለት አብይ ፓርቲዎች ዴሞክራትና ሪፐብሊካን መናኸሪያ ተደርጋ በምትወሰደው ግዛት ዋሽንግተን ዲሲ ፌስቲቫሉ መከበሩ በፖለቲካና በምጣኔ ሀብት ዙሪያም የራሱን ሚና እንዲጫወት አድርጎታል። የቪኦኤዋ ፔሌኖፒ ፖሉ የዘገበችውን መስታወት አድራጋው ታቀርበዋለች።
ከሂውስ ሉዊስ ቴራዶ ዘመናዊ የስፔን የፍሌንኮ ኦፔራ አዘፋፈን ስልት ኖ ፍሌሜንኮ ቴል ከፍተኛ ውድድር እስከሚካሄድበት የሩሲያው የባሌ ዳንስ ቦልሾይ ማርሞቶ በተሰኘው የመጪውን ትውልድ ለማሳየት የሚሞክረው የቫሌሪቶ ሎቶርቪስኪ ፊልም እንዲሁም በርካታ አጫጭር ጥናታዊ ፊልሞች በፌስቲቫሉ ቀርበዋል። በድረገጾች ተገቢ ያልሆኑ ይዘት ያላቸውን መረጃዎችን ለመሰረዝ የሚደረጉ ጥረቶችን ለማሳየት የሚሞክሩ ጥናታዊ ፊልሞችም በፌስቲቫሉ ተካተዋል። ዓለም አቀፍ የቴክኖሎጂ ፈጣሪዎችን የሚያበረታታውን ኩባንያ የሲሊከን ቫሊን ጥረት የሚያሳይ ጥናታዊ ፊልም እንዲሁም ከመላው ዓለም የተውጣጡ ምርጥ የተባሉ ፊልሞች ለእይታ ቀርበዋል። የፊልም ፌስት ዲሲ መስራችና ስራ አስኪያጅ ቶኒ ጊተንስ በጥልቀት የፊልም መልእክቶችን የሚረዳ ተመልካችን በየዓመቱ በፌስቲቫሉ ላይ እንዲገኙ ይጋብዛል።
ዋሽንግተን is a place where people are serious but they also like to go out.
ዋሽንግተን በርካታ ኃላፊነቶችን የተሸከሙ ምሁራን የሚኖሩበት አካባቢ ነው። እነዚህ ሰዎች ደግሞ ወደ መዝናኛ ቦታዎች ጎራ ማለታቸው አይቀርም። አዳዲስ መረጃዎችን ማግኘት ይፈልጋሉ። ስለዚህ ከዚህ ፌስቲቫል የሚፈልጉትን ያገኛሉ ማለት ነው።
ይህ ዓመታዊ በዓል ለዋሽንግተን ዲሲ ግዛት ኢኮኖሚ የበኩሉን ድርሻም በመጫወት ላይ ይገኛል።
People come to the movies, they go to the restaurants, they park their cars.
ሰዎች ፊልሞቹን ለመመልከት ሲመጡ በአካባቢው ወደሚገኙት ምግብ ቤቶች ጎራ ማለታቸው አይቀርም። መኪኖቻቸውን ያቆማሉ። ስለዚህ ለመኪና ማቆሚያና ለምግብ ገንዘብ ይከፍላሉ ማለት ነው።
ለበዓሉ ለሚታደሙ ሰዎች አገልግሎት ከሚሰጡት አቅራቢያ ምግብ ቤቶች አንዱ እድሜ የጠገቡ ዳርሊንግተን ሃውስ ነው። ላለፉት 10 ዓመታት በዓለማችን ታዋቂ የሆኑ ሰዎችን አስተናግዷል። በአሜሪካ ፊልሞች ላይ ከፍተኛ ሚና የተጫወተው የፊልም ባለሙያ አንዲ ዋርሆል፣ ሮሊንግ ስቶን የሙዚቃ ቡድንን ያቋቋመው ኬት ሪቻርድስ፣ በቀድሞ ስሙ አንቶኒ ዶሚኒክ ቤኔዴቶ ኋላም ቶኒ ቤኔት በሚል ስም የሚታወቀው ዝነኛው የጃዝና የፖፕ ሙዚቃ አቀንቃኝና በሙዚቃ ጸሐፊነቱና የጃማይካውያን ሙዚቃና ባህል መለያነቱ የሚታወቀው ድምፃዊ ቦብ ማርሊ በዚህ ምግብ ቤት ውስጥ ተስተናግደዋል። ፓትሪሺያ ቢጊያቶ የዳርሊንግተን ሃውስ ምግብ ቤት ባለቤት ናት።
Been in DC for 30 years and we've been participating with Filmfest DC for almost 20 years.
ለ30 አመታት በዲሲ ውስጥ አገልግሎት በመስጠት እንታወቃለን። የፊልም ፌስት ዲሲ አጋር ሆነን ለ20 አመታት ስንሳተፍም ቆይተናል። ከስዊስና ከጣሊያን ኤምባሲ ጋር በቅርበት እንሰራለን። በኤምባሲው አማካኝነት በጣሊያን የተጠመቀ ወይን ጠጅንም እናቀርባለን። የሚፈልጉትን ሁሉ በማዘጋጀት ተጠቃሚዎቻችን በጋራ ደስታቸውን እንዲያጣጥሙ ለማድረግ እንሞክራለን።
የዘንድሮው የ2018 ዓመታዊ ፌስቲቫል 16,000 የመግቢያ ትኬቶችን ሸጧል። ይህ ደግሞ በሽያጭ ከዚህ ቀደም ከነበረው ቁጥር ከፍተኛው ሆኗል። በዋሽንግተን ዲሲ አካባቢ ለሚኖሩ ምሁራን እንዲሁም ለፊልም አፍቃሪያን ወጣትም ሆኑ ጎልማሶች ፌስቲቫሉ የልባቸውን መሻት ማሟላት ይችላል ያሉት በዋሽንግተን ዲሲ የቴሌቪዥን ፊልምና መዝናኛ ክፍል በመጻረ ቃል OCTFME ኃላፊ የሆኑት ሄርበርት ናይልስ ናቸው።
We are sort of the cultural agency of the district government. We provide also social media advertising.
እኛ በዲሲ አካባቢ ባህልን በመጠበቅም ከፍተኛ ተሳትፎ አለን። ስለዚህ ይህንን ፌስቲቫል በዌብሳይታችን፣ በፌስቡክና በትዊተር ገጾቻችን እናስተዋውቃለን። የተለያዩ ፊልሞች በፌስቲቫሉ እንደተዘጋጁ በማስተዋወቅ ማህበረሰባችን እርስ በራሱ የሚገናኝበትን መንገድ እንፈጥራለን።
በፌስቲቫሉ ለእይታ ከቀረቡት ፊልሞች መካከል How They Got Over የተሰኘው ጥናታዊ ፊልም ነበር። የአፍሪካ አሜሪካውያን ወንጌላት የቀድሞ የሮክና የሮክ ሙዚቃ ቀንቃኞች በሙዚቃ ስራቸው በህብረተሰቡ ላይ ያሳደሩት ተጽዕኖ ምን ያህል ከፍተኛ እንደነበር ፍንትው አድርጎ የሚያሳይ ነበር። ይህ ፌስቲቫል በአሜሪካ የፊልም ኢንዱስትሪ ውስጥ ለመግባትም ሆነ ለመሳተፍ የሚሞክሩ ዓለም አቀፍ የፊልም ባለሙያዎች ስራቸውን ለእይታ የሚያቀርቡበት ታላቅ መድረክ እንደሆነ የፌስቲቫሉ አዘጋጆች ይገልጻሉ።
ዛሬው የጋቢና ጉዟችን በዚሁ ተጠናቋል። በሙኒት ሙዚቃ ነው የምንጨርሰው።
ሙኒታው ይህንን አሪፍ ድምጽ ታዲያ በእኛ ድምጽ ባን በክሎ ያንቺ እንኳ ቆንጆ ድምጽ ነው መስታወት አራጋው። ስለዚህ ፌስቡክ አት ቪያማሪክ ላይ በዚህ ጉዳይ ላይ አስተያየታችሁን ስጡን።
ሃሽታግ ጋቢና ቪኦኤም በመጠቀም አስተያየቶቻችሁን ማድረስ አትርሱ።
ስናስተናግዳችሁ ያመሸነው ሄኖክ ሰማእግዜር ነው።
እኔም መስታወት አራጋው ነበርኩ።
ዝግጅታችንን በቴክኒክ የመራው ሞክቢል ያበሮ ነው። እናመሰግናለን። መልካም
ጉዟችሁ የሰመረ ይሁን። መልካም ምሽት።
ያንን ባደር ኖሮ ይህን ብለው ኖሮ ሄጄ ቢሆን ኖሮ ትቼው ቢሆን ኖሮ ኖሮ እያሉ ኖሮ ከመኖር አማሮ ዛሬ መነሳት ነው እራስን መርምሮ ኖሮ
kun radio sagale americati